ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መስከረም 18 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ የፍካዊ ዜና ፕሮግራማችን ይቀርባል። በማስከተልም ባሳለፍነው ሳምንት በፍኖተ ዲሞክራሲ ተላልፈው የነበሩ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነተናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በተለያዩ አካባቢዎች በተካሄደው የደመራ በዓል አከባበር ውዝግብ መከሰቱ ታወቀ። ቀደም ባለው ሳምንት በኢትዮጵያ ኦርቶዶክስ አብያተ ክርስቲያናትን የማፍረስና የማቃጠል የሃይማኖት አባቶችና ምዕመናኑን የመግደልና የማፈናቀል ዘመቻ በመቃወም በተለያዩ ከተሞች በተካሄዱ ህዝባዊ ሰልፎች የኢትዮጵያ ሰንደቅ ዓላማ የሆነው አረንጓዴ ቢጫ ቀይ ባንዲራ በበርካታ ሰልፈኞች ተይዞ በመውለብለቡና ከሰልፈኞቹ መሃል አረንጓዴ ቢጫ ቀይ ጥለት ሸማ የለበሱና በግንባራቸው ሸብ ያደረጉ በመታየታቸው ዘረኛው አገዛዝና በዙሪያው የተኮለኮሉ ጽንፈኞችን በማስቆጣቱ በደመራ በዓል ይህን ባንዲራ ይዘው የወጡ ሸማ የለበሱ አረንጓዴ ቢጫ ቀይ ያለበት ልብሰ ተክህኖ የለበሱ ካህናት ሳይቀሩ በደብረ ዘይት እንዲያውልቁ መገደዳቸውን ከስፍራው ከደረሰን መዘገብ ተችሏል። በአዲስ አበባም ከዚሁ ከሰንደቅ ዓላማ ጋር በተያያዘና አንፈራም አንሸሽም ኃያላን እግዚአብሔር ነው የሚል የተጻፈበት ካናቴራ የለበሱ ከ60 በላይ የሚሆኑ ወጣቶች መታሰራቸውን በስፍራው ከነበሩ የዓይን እማኞች መገንዘብ ተችሏል።
በአዲስ አበባ ክፍት ቦታዎች የሆኑት ሁሉ ለተክሎችና ለአበቦች መትከያ የታቀዱ ሳይቀሩ ህገወጥ በሆነ መንገድ እየታጠሩና አንዳንዶቹም ግንባታ እየተካሄደባቸው መሆኑን ነዋሪዎች ለዜና ምንጮች ከሰጡት መረጃ ለማወቅ ተችሏል። ነዋሪዎቹ ህገወጥ ወረራውን የሚያካሂዱት በጥቅም የተሳሰሩ ግለሰቦች መሆናቸውንና አንዳንዶቹ ህጋዊ ካርታ ጭምር የተሰጣቸው መሆኑን ተናግረዋል። የሚመለከታቸው አካላት ችግሩን ለመፍታት የሚያሳዩት ጥረት ዝቅተኛ መሆኑ የተነገረ ሲሆን ያገዛዙ ባለስልጣኖች በጉዳዩ ላይ እጃቸው እንዳለበት የሚያሳይ ነው ተብሏል። በከተማው አስተዳደር የመሬት ባንክ ውስጥ ገብተዋል በተባሉት አንዳንድ ቦታዎች ላይ የተደረገውን ወረራ ለማስቆም እርምጃ ቢወሰድም ቦታውን ያጠሩት ሰዎች ህገወጥ ካርታ ይዘው ከመቆየታቸው በላይ ሌሎች የተደራጁ ክፍሎች በስለትና በመሳሪያ በማስፈራራት ተቆጣጣሪዎችን የመለሱ መሆናቸው ታውቋል።
የፖለቲካ እስረኞች ግፍ እየተፈጸመባቸው መሆኑ ተጋለጠ። በትንሹ ከ50 ዓመታት በላይ ግብረ ሲያል ይፈጸምበት የነበረው ማዕከላዊ እስር ቤት ተዘግቶ ሙዚየም መሆኑ ቢነገርም ከጎኑ የሚገኘው ሶስተኛ ፖሊስ ጣቢያ በመባል የሚታወቀው የማዕከላዊ ክፉና መሪር ሰቆቃዎችን ተረክቦ መቀጠሉ ታውቋል። የዚህ ወቅት የፖለቲካ እስረኞች የምርመራ ክፍል በመሆን እያገለገለ ሲሆን እስረኞች በማንነታቸው ይሰደባሉ፣ ይዛተባቸዋል፣ ከግርፋት እስከ ኤሌክትሪክ ማስተቃያ በሚደርስ ግብረሰየል ይፈጸምባቸዋል። የፖለቲካ እስረኞች ሲታመሙ ህክምና ማግኘት እንደማይችሉና የገዛ ገንዘባቸው ካልሆነ በስተቀር ያላቸው እድል መማቀቅ እንደሆነም ነው። በተለያዩ ሀገሪቱ አካባቢዎች በመቀሌ፣ በሐዋሳ፣ በአምቦ፣ በአዳማ፣ በባህር ዳር፣ በኮምቦልቻ ወዘተ በሚገኙ የማስተቃያ እስር ቤቶች በስውር በርካታ እስረኞች እየተቃዩ መሆናቸውን ከተለያዩ ምንጮች ከተገኙ መረጃዎች መገንዘብ ችለናል።
በግርቡ በአገዛዙ አገር በቀል በሚል ስም በመሰል ላይ ያሉ የኢኮኖሚ ማሻሻያዎች አገር በቀል ካለ መሆናቸው በላይ ወደ ብልጽግና የሚወስዱ አይደሉም በማለት በርካታ የኢኮኖሚ ባለሙያዎች ተናግረዋል። አገሪቱ ውስጥ ጎልተው ለሚታዩ ከፍተኛ የፍራ አጥ ብዛት፣ የዋጋ ንረት፣ የውጭ ንግድ ድክመትና የውጭ ምንዛሪ እጥረት ችግሮች ያሉበት መሆኑ የሚታወቅ እና እነዚህን ችግሮች ለመፍታት ከፍተኛ ርብርብ ማድረግ አስፈላጊ ቢሆንም በአገዛዙ በኩል የታቀዱ እርምጃዎች የአገሪቱን ችግሮች ለማቃለልም ሆነ አገሪቱን ወደ ብልጽግና ለማስደድ የሚያስችሉ አይደሉም የሚሉ ምሁራን በርካታ ናቸው። ወሰሩ የታቀዱት እርምጃዎች በአገሪቱ ውስጥ በዜጎች መካከለ ያልተመጣጠነ የሀብት ልዩነት እንዳለ የሚያቆይና የአገሪቱን የወደፊት ብልጽግና ለአጭር ጊዜ ጥቅም አሳልፎ የሚሰጥ ከመሆኑም በላይ ዜጎችን ሳይሆን የውጭ ባለሀብቶችን ለመጥቀም ቆርጦ የተነሳ ነው በማለት ያብራራሉ። እቅዱ ከ20 ዓመት በፊት ውድቅ የተደረገውን የዓለም ባንክና የዓለም ገንዘብ ድርጅቶች ካወጡት የመዋቅር ማስተካከያ የተቀዳ ነው የሚሉት እነዚሁ ምሁራን በዚህ መሰረት የኢኮኖሚ እንቅስቃሴያቸውን ያደረጉ አገሮች ከፍተኛ የኢኮኖሚ ችግሮች የተጋረጡባቸው መሆኑን ያስታውሳሉ።
የገንዘብ ተቋም በተለይ ደግሞ ባንኮች በዘረኛው ካድሬዎች አመራር ተጭነት ሀገሪቱን ለምስቅልቅል የፖለቲካና የኢኮኖሚ ቀውስ ውስጥ መክተቱ እየታየ ነው ተብሏል። ከመንግስት ባንኮች የብድር ፍቃድና የብድር አመላለስ የሚወሰነው በዘረኛው አገዛዝ ካድሬዎች በመሆኑ በብድር ከወጡ ገንዘቦች ከ40% በላይ የሚሆነው ሳይመለስ መቅረቱ ውሎ አድሮ የሚያስከትለው ቀውስ እየታየ ነው የሚል አስተያየት ከከፍተኛ የኢኮኖሚ ባለሙያዎች እየተሰማ ነው። በተለይ የብሔራዊ ባንክ መዋቅራዊ አሰራር ማይክሮ ኢኮኖሚውን ክፉኛ እየጎዳው በመሆኑ በአስቸኳይ የመዋቅር ማስተካከያ ሊደረግ እንደሚገባ የኢኮኖሚ አዋቂዎቹ አስተያየቶቻቸውን መሰንዘራቸው ታውቋል። ሀገሪቱ ያለባትን ቁልል የብድር ዕዳ መክፈል የማትችልበት ሁኔታ ላይ በመሆኗ የብር የመግዛት አቅም በእጅጉ በመድቀቁና ዋጋው እየጋሸበ በመሄዱ ነጭውን የሀገሪቱን አጠቃላይ ኢኮኖሚ ሁኔታ ለከፍተኛ ቀውስ እንደሚዳርገውም ለማወቅ ተችሏል። የኢኮኖሚ ባለሙያዎች ማህበር አጠቃላይ የሀገሪቱን የኢኮኖሚ ፖሊሲን በተመለከተ እንደገና ሊቀረጽ እንደሚገባው ሙያዊ አስተያየቶቻቸውን በተለያዩ ጊዜያት እየሰነዘሩ ቢሆንም አገዛዙ ሊማርበት ባለመቻሉ አገሪቱን ለከፋ የኢኮኖሚ ቀውስ ውስጥ እየከተታት መሆኑ እየተነገረ ነው። ባለፈው አንድ ዓመት በተለያዩ የሀገሪቱ ክፍሎች የተከሰቱ ግጭቶች በሰው ህይወትና በንብረት ከፍተኛ ጉዳት ማድረሳቸው በየጊዜው ተዘግቧል። ጠቅላይ አቃቢ ህግ ማክሰኞ መስከረም 13 ቀን ባወጣው መግለጫ በ2011 በተለያዩ ቦታዎች በነበሩ ግጭቶች 1229 ሰዎች ህይወታቸው ያለፈ መሆኑንና 1393 የሚሆኑት ደግሞ ቀላልና ከባድ የአካል ጉዳት የደረሰባቸው መሆኑን ገልጿል። 1.2 ሚሊዮን የሚሆኑ ዜጎች ከመኖሪያ ቤታቸውና አካባቢ ተፈናቅለው በሌሎች ቦታዎች መጠለያ ውስጥ ለመኖር የተገደዱ ሲሆን 2.2 ሚሊዮን ብር በላይ የሚገመቱ ንብረቶች የወደሙ መሆናቸውንም ጠቅላይ አቃቤ ህግ ገልጿል። በወንጀል ድርጊቱ ተሳትፈዋል በተባሉ 1323 ተጠርጣሪዎች ላይ ክስ የተመሰረተ መሆኑ ቢገለጽም በቁጥጥር ስር ውለው ጉዳያቸውን በፍርድ ቤት እየተከታተሉ የሚገኙት ግን 645 ብቻ ናቸው ተብሏል። በዜጎች ላይ በሞትም ሆነ በአካል ጉዳት እንዲሁም በመፈናቀል የደረሰው ጉዳትም ሆነ በጠቅላላ የወደመው ንብረት መጠን ትክክለኛው ሀስ ተተጠቀሰው በላይ ሊሆን ይችላል የሚሉ ክፍሎች የሁሉ ጉዳት ሊደርስ የቻለው አገዛዙ እንዳሻቸው እንዲባርቁ ከፈቀደላቸው ጠባብና ዘረኛ ኃይሎችና ከስልጣን በተገፉ በወያኔ ባለስልጣኖች መሆኑ የሚታወቅ ሲሆን በአገዛዙ በኩል ሁኔታውን ለመቆጣጠር የተወሰደው እርምጃ አነስተኛ ነበር በማለት ያስታውሳሉ። ድሬዳዋ ከተማን በጥጡ በሚያውቁ ተደጋግሞ እንደተገለጸው ድሬዳዋ ትንሿ ኢትዮጵያ መሆኗ በስፋት የሚታወቅ ነው። በምስራቁ የሀገራችን ክፍል ከሚገኙ ከተሞች ድሬዳዋ ሆን ተብሎ 4420 በተባለ ዘረኛ ያገዛዝ ፈሊጥ ከቀድመ አያቶቻቸው አንስቶ ድሬዳዋ የሚኖሩትን ያገለለ መሆኑ በየጊዜው በድሬዳዋ ለሚከሰቱ ቀውሶች የራሱ የሆነ አስተዋጽኦ እንዳለው ይነገራል። ባለፈው ሳምንት በድሬዳዋ የተከሰተው ግጭት በቄፊራ ቤተክርስቲያን ለማቃጠል የተንቀሳቀሰ ቡድን መኖሩ እንደተሰማ ጥቃቱን ለመከላከል የወጣው የአካባቢው ኗሪ የተክለ ሃይማኖት ቤተክርስቲያንን በመክበብ ጥቃቱን እንዳይፈጸም መከላከሉን ከስፍራው ከደረሰን መረጃ መገንዘብ ችለናል። ይህ የድሬዳዋ ግጭት የተጫረው አክራሪውና ጽንፈኛው ጁሃርና ኦነግን በመሰሉ ቡድኖች ሊሆን እንደሚችልም ብዙዎች ያስረዳሉ። የደመራ በዓል በመላ ኢትዮጵያ ተከብሮ ውሏል። በአዲስ አበባ በመስቀል አደባባይ ቁጥሩ እጅግ ከፍተኛ የሆነ ህዝብ በከፍተኛ ስሜት በዓሉን አክብሯል። ዘንድሮ ይህ የደመራ በዓል የተከበረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በየቦታው ከፍተኛ ጥቃት በሚካሄድባትና ጥቃቱን በማስቆም አገዛዙ የዝሆን ጆሮ ይስጠኝ በማለቱ እጁን አጣጥፎ በተቀመጠበት ወቅት ነው። የቤተ ክርስቲያኗ ባለስልጣኖች ኢስፒፒ ለተባለው የዜና ወኪል በሰጡት መግለጫ ባለፈው አመት ብቻ በየቦታው በጥቂቱ 25 ቤተ ክርስቲያኖች መቃጠላቸውንና በርካታ ካህናትና ምዕመናን መገደላቸውን ተናግረው ችግሩን ለማስቆም አገዛዙ ምንም አይነት እርምጃ ባለመውሰዱ ቤተ ክርስቲያኗ ቅሬታ እንዳላት ተናግረዋል። አገዛዙ ምንም አይነት እርምጃ ለመውሰድ እየተንቀሳቀሰ አይደለም ያሉት ኃላፊዎች ጥቃቱ በተለያዩ ወገኖች እየተካሄደ መሆኑን ገልጸዋል። የፌደራል ፖሊስ ኮሚሽን በደመራ በዓል ላይ ዝሙት ሰንደቅ ዓላማና ሌሎች ምልክቶች እንዳይያዙ መከልከሉን ከዚሁ በፊት ተደርጎ የማያውቅና በዓሉን ለማደርዘት የተሰጠ መሆኑን በመግለጽ ዜጎች እያወገዙ ይገኛሉ። የግብጽ አምባገነን ዛቻ ዘን ንግግር አነጋጋሪ ሆኗል ተባለ። የግብጽ ፕሬዝዳንት አልሲሲ በኒውዮርክ የተባበሩት መንግስታት የመሪዎች ስብሰባ ላይ የአባይን ግድብ በተመለከተ እስካሁን ተካሄዱ የተባለ የሚነገረው ድርድር ሁሉ ፈቀቅ አለ ማለቱን በማንሳት ግብጽ ጥቅሟን ለማስጠበቅ እንቅስቃሴ እንደምትጀምር መናገሩን ብዙዎች የጦርነት ነጋሪት እንደሆነ ይናገራሉ። የአባይ ግድብ እንደ ስኳር ፕሮጀክቶች የዘረኛው አገዛዝ ቁንጮችን የዘረፋ ምንጭ በመሆኑ ለኢትዮጵያ ሕዝብ እንደ በረከት የሚቆጠር ሳይሆን እንደ መርገም የሚቆጠር መሆኑን የፖለቲካ አዋቂዎች አስረዳሉ። ወያኔ ህወሓት ይህን ግድብ ከሱዳን እንዲቀርብ ያደረገበት ሰበብ ግድቡ ያረፈበትን መሬት በትግራይ ካርታ ውስጥ በማካተቱ መሆኑ ሊታወቅ እንደሚገባው እየተነገረ ነው። ሊታወቅ የሚገባው ጉዳይ የግድብ ልክ ኮንጎ አልማዝና ሌሎች የከበሩ ማዕድናትን ኮንጎን ለማያባራ ጦርነት እንደዳረጓት ሁሉ የግድብም ተመሳሳይ የሆነ መከራ ማድረሱ አይቀሬ ለመሆኑ የአልሲሲ ዛቻ ማስረጃ ነው እየተባለ ይገኛል። የግብጽ የኢኮኖሚክና የሰብአዊ መብት ማዕከል የሚባለው የሰብአዊ መብት ተከራካሪ ተቋም ሐሙስ መስከረም 15 ቀን ባወጣው መግለጫ ካለፈው እሁድ መስከረም 11 ቀን እስከ ረቡዕ መስከረም 14 ቀን ብቻ ወደ 2000 የሚጠጉ የግብጽ ዜጎች በአልሲሲ አገዛዝ የጸጥታ ኃይሎች የታሰሩ መሆናቸውን ገልጿል። ከታሰሩት ሰዎች መካከል የውጭ ዜጎች አሉበት የተባለም ሲሆን ከነዚህ ውስጥ ከእስላማውያን ጂሃዲ ቡድን ጋር ግንኙነት አላቸው የተባሉ የፓለስታይን ዜጎች እንደሚገኙበት ተገልጿል። ረቡዕ ዕለት የግብጽ የጸጥታ ኃይሎች 3 የታወቁ ተቃዋሚ ሰዎችን በቁጥጥር ስር ያደረጉ ሲሆን በግብጽ ዋና ከተማ በካይሮ በሚገኙ ማዕከላዊ ቦታዎች በታህሪር አደባባይ ላይ የጸጥታ ቁጥጥር እንዲጠናከር አድርገዋል። ቀደም ብሎ በተደረገው ጥሪ መሰረት አርብ መስከረም 16 ቀን ከስግደት በኋላ በተለያዩ የግብጽ ከተሞች የተቃውሞ ሰልፎች ተደርሰዋል። ሰልፈኞቹ ፕሬዝዳንት አብዱል ፈታህ አልሲሲ በአስቸኳይ ስልጣን እንዲለቁ ከመጠየቃቸው ሌላ በሀገሪቱ ውስጥ የተስፋፋው ሙስናና የኑሮ ውድነት ኮንነዋል። በግብጽ ፕሬዝዳንት ላይ የተጀመረው የተቃውሞ እንቅስቃሴ ተጠናክሮ ሊቀጥል ይችላል የሚሉ በርካቶች ናቸው። ለለቱ ያዝናቸው ፍካሪ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
መንጋን መንጋበሉት ሹሙንም ወያኔ ግብረጥፉን በስም ይደግፉ ቢባልም ያለው አገዛዝ ስሙም ስራውም ከፍቶ አገርን እያፍለቀሰ ነው። አብዮት የተባለው አብይ ቢባልም አጥፊውን ለማቢሉትም ወያኔ ያደግናቸውና ማንነታቸው ራሱ ኃጢያትና ወንጀል ነው። ሰዎቹ ያልሆኑትን ሆኑ በሚል በአዳን ያገዙት ሰፊ ፕሮፓጋንዳ የማሻሻጥ ዘመቻ ቢካሄድም አመት ባልሞላ ጊዜ ማንነታቸውን ሀቀኛ ዘረኛ ገጽታቸውን በአደባባይ አስጥተው ተጋልጠዋል። ዘረኛ መንጋ የሚለውም ሁሉንም ይመለከታቸዋል። ማለትም ሁሉን ቄሮ በሉን ባዮች፣ የወያኔ ጨፍሮችና ጭራቆች የሚለውም ተገቢ ስማቸው ነው። ሀቁን ቁልጭ አድርጋ በግጥም ያቀረበችውን ወጣት በጸያፍ ቢዘምቱባትም ምንም ስህተት እንዳልፈጸመች ህዝብ ያውቀዋል። ቤተክርስቲያኖችን ለማቃጠልና ተዋህዶ ኦርቶዶክስን ለመከፋፈልና ለማጥፋት ዘመቻቸውን ያየ ደግሞ አረመኔ ቢላቸው አግባብ አለው። ሹመት በብሔረሰብ መሰረት ነው፣ ከሹሙ ሃይማኖትም ተያይዞ። ይህን በመካድ የለም አማራው አሁንም የበላይነትን ይዟል ብሎ መለፈፍ ግን መቼም አይናውጣነት ነው። በአዲስ አበባም ሆነ በናዝሬት ድሬዳዋ የሹሙ ብሔረሰብ ተወላጆች ብዙሃን እንዳልሆኑ ይታወቃል። ህዝብ ቆጠራ የተፈራውም አለ ምክንያት አይደለም፣ ሐቁ የሚያንቃቸው በመሆኑ ነው። የጠቅላላው የህዝብ ቁጥር ብዙ ባልነበረበት ሚሊዮን ኦሮሞ ተፈጀ ብሎ መድረቁ ከውሸትም በላይ ውሸት ነው። አኖሌ በሌላ ልቦለድ ጥላቻን ማደስና ማስፋፋት ነው። በቦረና ጉጂውና ቦረና ኦሮሞው ለዘመናት ሲጋጭ የነበረው በራሱ እንጂ በአማራው ምክንያት አይደለም። በአባ ጅፋር ጊዜ ኦሮሞውን እንደ ባሪያ የሸጠው አማራው አይደለም። የምን ይልክን ደብዳቤ ለአባ ጅፋር ያነቧል። ዝርዝሩ ብዙ ጊዜ የቀረበ ነው። ያለፈን ታሪክ ያውም ውሸት ማጠንጠንና ዛሬ ህዝብን ማጋጨት ሆኖ አገርን ለማፍረስ መፍጨርጨር ከይሲነት ነው። ይህን ዘረኛ መስመርና ጥበት ደግሞ አራማጆች ሆነው ከላይ የሚሾፍሩት ሹሞቹ ራሳቸው ናቸው። ዛቻና ፈናቸው በጽንፈኞቹ ላይ ሳይሆን በአገር ወዳዶችና ኢትዮጵያ በሚሉት ላይ ሆኖ ተጋልጧል። የሹሙ የቃላት እጥፍ ዘርጋም ለተወሰነ ጊዜ ቢያደናገርም ዛሬ ቡትቶ ሆኖ ታይቷል። የድሃ ሰው ሾርባ መረቅ ለይስሙላም ከውሃው ውጭ ማንንም ያልያዘ። በአገራችን የሚታየው ትርምስና ቀውስ ትግላችንን ባፈኑት ባዕዳን በኦህዴዶቹ የተጠነሰሰ መሆኑ ምንም ጥርጥር የለውም። አገዛዙን ለማሻሻጥ ብዙ ሚሊዮን ዶላር ፈሷል። አሁንም ወጫቸው ብዙ ነው። ባንድ በየራሳው ላይ ሊንጠላጠል የሞከረውን ጠባብ ቡድን የኢትዮጵያ መንግስት ብለው ለማሳመን ለማስጠራት ብዙ ይሞክራሉ። አንዳንዶች የሙከራው ሰለባ በመሆን ጸረ ህዝቡን ዘረኛ አገዛዝ የኢትዮጵያ መንግስት ብለው ሲጠሩ መታዘብ ተገደናል። ያገዛዙ አጫፋሪዎችና ጫማሳሚዎች ሹሞቹ የፈጠሩትን ትርምስ የለም የጥቂት ጽንፈኞች ድርጊት ነው በማለት ሊከላከሉም ሲጠሩ ታዝበናቸዋል። ጽንፈኛው ግን ራሱ አገዛዙ ነው። ከባድ አገር የገቡት ፋሽስት ብሔረተኞችን ጋብዞና ያስተናገደ ያስተማራው ራሱ አገዛዙ ነው። ባለምንጫውን አቅፈው ሲስቁ የነበሩት በእኛና በኢትዮጵያ ላይ ነው። ከፖለቲካ መድረክ ድራሹ ጠፍቶ አስመራ ተወሽቆ የነበረውን ቡድን እዚያ ድረስ ሄደው ተለማምጠው ያስገቡት ራሳቸው ናቸው። ጽንፈኞቹ በራሳቸው ወንጀል እየፈጸሙ ከሆነ ሹሞቹ ባሰሯቸው በከሰሷቸው ነበር። አማራውን አድነው ይገላሉ እንጂ ጽንፈኞቹን ለመንካት አቅም ሊያገኙ አልቻሉም። ዘራፊዋ አዜብ በህዝብ ላይ ስትቀልድና ስትለፋደድ ከቶስ ምን ደረሰባት? ደብረጽዮን ለወንጀሉ ተያዘ? ዘራፊው አባይ ጸሐየና ስዩም መስፍንስ ገንዘባችንን መልሱ ተባሉ? ጭራሽ! ኢህአዴግን ሊያስቀጥል በሚል የሚገዘት ቡድን ወያኔ እንጂ ጸረ ወያኔ አይደለም። 27 ዓመት ላገለገሉት የትግሬ ጠባብ አገዛዝ ሹሞቹ አሁንም ታማኝ ሎሌ ናቸው። መስመራቸው የነበረውን ዘረኝነት መቀጠል ማስቀጠል ነውና ለሀገራችን ጸር እንጂ አጋር አይደሉም። የሚያስጓሩት መንጋ ማንነታቸውን አጋልጧል። በጥቅሉ መንጋ መባላቸው ማንነታቸውን በሚገባ ይገልጻል እንጂ ሐቁን ነገር ከተባለ ስማቸው ሌላ መሆን ነበረበት። ሃይማኖታችንን ለቀቅ ብሎ በየቦታው የተመመው ክርስቲያንና ሙስሊም የሚገባቸው ከሆነ ተገቢውን መልእክት ለማስጨበጥ ጥሯል። ህዝብን አትናቁ፣ ኢትዮጵያን አትንኩ፣ ዘረኝነት ይውደም የሚል ጥርት ያለ አቋም። ሹሞቹ ያዳቆናቸው ዘረኝነት ገና ያጠፋቸዋልና ህዝብን እርስ በርስ ለማጋጨትና በግርግርም ከእኩይ ግባቸው ለመድረስ አሁንም ሴራዎች በመጎንጎን ላይ ናቸው። ወያኔ ወደ ቀድሞ ቦታው ሲመለስ እያሴረ ባለበት ምርጫ በሚል ቧልት አማካኝነት ወያኔ ኢህአዴግን ሊያስቀጥሉ ምለዋል። የህዝብን የሽግግርና የዴሞክራሲ ፍላጎት ረግጠው ሊቀጥሉ ወስነዋል በሚለው ላይ ምንም በጀታ አያስፈልግም። ለተመቻቸው አገዛዙ ተመችቷል። ለአብዛኛው ህዝብ ግን መርገም ሆኖ አለ። በተለይም አማራው ህዝብ ላይ በስነ ልቦናም በቁመናውና ህልውናው ላይ የተከፈተው ዘመቻ አሰቃቂና አንደምታው አጥፊ የሚሆን ነው። ሹሞቹ በቃላት ሽፋን ሰጪ ሆነው ጽንፈኞች ግን በጥፋት ዘመቻቸው ጠንክረው አሉ። ሬቻ በአዲስ አበባ ፊንፊኔ ከሚለው ከንቱ ዘመቻቸው ጋር የተያያዘ ነው። ዝም ከተባሉ መጨረሻቸው ኢትዮጵያን ማጥፋት ለመሆኑ ምንም ጥያቄን ጋባዥ አይደለም። ኦነግ እስከዛሬ ምርሃ ግብሬ ብሎ የያዘው ኦሮሚያ የተባለ ነጻ አገር ምስረታ ነው። ግንጠላ ከኤርትራ መገንጠል ክሽፈት የተማረው የለም። የምኒልክና የኢትዮጵያ የአማራ ጥላቻቸው አውሯቸዋል። ከዚህ የጥላቻ ዙሪት ሊወጡ አይችሉም። ታሪክን እየበረዙና እየዋሹ ይቀጥላሉ እንጂ ሀቅን ሲያቅፉና ሲሻሻሉ ማየት አልቻልንም። ሜንጫ ለአማራና ክርስቲያን ባዩ ለባዕድ ቀጣሪዎቹ ታማኝ ነውና አቋም ሊቀይር አይጠበቅም። የሚጠብቀው ካለ ተገቢው ህዝባዊ ቅጣት ነው። ይህን በማስፈጸም ደረጃ ግን ያለውን ድክመት አውቀንና አምነን እርምት ማድረግ የሚጠበቀው ከኛ ነው። የህዝብ ቁጣ ከመጣባቸው ሩጫቸው ወደር የለሽ ይሆናል። ይህን ግን እውን ለማድረግ ህዝብ በየፈርጁ መደራጀት፣ መተባበርና መንቀሳቀስ ይጠበቅበታል። በደሉን ከሚፈጽመው ቡድን መፍትሄ የሚጠብቅ መሆን የለበትም። የኢትዮጵያ መንግስት የለም ኢትዮጵያን ጎጂና ገዢ ቡድን እንጂ። ተቃዋሚ ነን ሲሉ የነበሩት ዛሬ በሹሙ ትዕዛዝ የለም ተፎካካሪ ነን የሚሉት ደግሞ በመሰረቱ የሹሙ ጫማላሾች መሆናቸውን በይፋ በአደባባይ አሳይተዋል። ተለጣፊነታቸውን አይተናል። ለኢትዮጵያ ሳይሆን ለፍርፋሪ የተሰለፉ ናቸው። ታዲያ ከነዚህ ካህዲዎች ምን ስርየት ይጠበቃል? ትላንት ህዝብና አገር ላይ ወንጀልና ክህደት የፈጸሙ ዛሬ ዓለምንም ንስሐ ለአገርና ለህዝብ ቆምን ቢሉ ተራማጭ በርበር እንጂ ፋይዳ የለውም። ባንዳን አንጃን አቅፎ አገራድን ትግልን አለንልህ ማለቱ ተራ ማጭበርበር ነው። የመደመር ትርጉሙ መገደል ብቻ ነው ያልነው ዛሬ ጋህድ ሆኖ ይገኛል። ጥንቆላ አይደለም። የሹሞቹ አመጣጥ መስመራቸውና አጋሮቻቸውን ማየት ከቻል ለመሞኘት ሰለባ ካልሆን ከጧቱ ግልጽ የሆነው ይህ አገዛዝ ለኢትዮጵያ የማይበጅ መሆኑ ነው። ይህን ለመገንዘብ ቡራዩ አጣዬ ሻሸመኔ ደምቢዶሎ ወዘተ የንጹሃን ደም መፍሰስ አልነበረበትም። ግን ታሪክ ሂደቷ የራሷ ነውና ሳንጨፈጨፍ አልገባብሎን ወንጀል ተፈጸመብን። ቢዘገይም ዛሬ እየነቃን ነው። የሰሞኑ ሰልፎች የዚሁ ምስክር ናቸው። እስላም ክርስቲያኑ በየረሰብ ሳይለይ ሁሉም ኢትዮጵያዊ በጋራ ከተቃወመ መድረሻ መዳረሻ ያጣሉ። ግን አመጽና ትግል ያስፈልጋል። መለማመጽ ሳይሆን አምሮ መታገልና አገዛዙን ቀውስ መክተት፣ ጽንፈኞችን ማዋከብና ማስወገድ፣ ሹሞቹን ወደ መቀመቅ መክተት። ይህን ግዳይ ዘንግቶ ሹሞቹን መንግስትና ለውጥ አምጪ ብሎ መለመን ከሰፈነ አገራችን እውነትም ለአጥፊዎቿ ሰለባ ትሆናለች። ይህን ደግሞ ልንፈቅድ አይጠበቅም። ዘረኛውን መንጋ ታግሎ ማስወገድ የወቅቱ ዋና ግዳጃችን ነው። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ዘረኝነት ይውደም። ኢትዮጵያዊነት አቸናፊ ይሆናል። ለምናየው ገደል ለማሳሰብ ሳሩን አየህና ገደሉን ሳታይ ሲባል ቆይቷል ያለውን ሁኔታ ሂደትና ይዘት በተመለከተ ጠለቅ ያለ ግንዛቤ ለመያዝ ጥረት እየተደረገ ሳይሆን በግልቡ መባረቅና መደገፍ ወይም በትርጉመ ቢስና አደገኛ አድበዝባዥ መፈክር መሰረት መደመር በመብዛቱ የምኞት ሳርን ሊግጡ ይቋመጡ ያለውን ገደል ማየት ተስኗቸው እንደሚገኝ ግልጽ ሆኗል። ስለ ችግሮቹና ተጨባጭ ሁኔታው ያለንን ግንዛቤ ስለገደሉ ስናሳስብ ደግሞ መሪያችንን ዘለፉ በሚል አፋችንን ለማዘጋት ሙከራውም ተጠናክሮ መስተማቱ መጠቀስ ያለበት ነው። ከወዲሁ ተክለሰውነት ጦዞ ሊቀመንበራችንን ተቻችሁ በሚል ስንወቀስም ሰምተናል። ጣዖት ጠረባም ሆነ አምልኮ ተግለሰብ ልምዳችን ሳይሆን የምንቀወመው ነውና በያዝነው መቀጠላችን አልቀረም። ጠላትህን ወቅ ራስህንም ወቅ ተብሏል ድልን ለሚፈልጉ ሁሉ። ሰፍኖ ያለው ወያኔን የመናቅ ዝንባሌ መዘዙ ብዙ እንደሚሆን ከወዲሁ ማሳሰብ እንፈልጋለን። ወያኔን የጎዳው ያቆሰለው የህዝብ ትግል ተደናቅፎ እንዲቆም ተደርጎ ባለበት በእኛ ረቂቅ ኃይል ብቻ እናቸነፈዋለን ጋሬጣዎችንም እናፈግዳለን ብሎ መነሳቱ ከንቱ ልፋት ነው። ዛሬ ሳይሆን ነገ ውድቀትን ያስከትላል። ወያኔ ቆሰለ እንጂ አልሞተም። የቆሰለ አውሬ ደግሞ ካልተገደለ ብዙ ጉዳትን እንደሚያደርስ የሚታወቅ ነው። ወያኔ አሁንም ባልፈረሰው ኢህአዴግ ውስጥ ቦታና ሚዛን አለው። ይህን ተቋም አድሰን እንቀጥላለን ባዩሹም ወያኔ አጋሮች እንዳሉት ማወቅ ይገባል። ህዝብ አልመረጠውምና ሹም መባሉም ተገቢ ነው። ወያኔ አሁንም በስልጣን ላይ ነው። ምንም እንኳን ቢዳከምም አገርን መበጥበጥና በሹሞቹም ላይ የማያዳግም እርምጃ ለመውሰድ አቅም አለው። በጅጅጋና ድሬዳዋ እየተካሄደ ያለውን ያጤኗል። በአየር ላይ በገዋ መፈንደቁ አክትሞ በተጨባጭ ምን ሁኔታ ላይ ነን? የሹሞቹ ዓላማስ ምንድነው? አቅማቸውስ ምን ያህል ነው? ወዘተ በሚል የገደሉን ሁኔታ ማጤኑ ተገቢ ሆኖ ይገኛል። ለዚህም ነው ተጨባጭ ሁኔታ ምንድነው? ወዴትስ እያመራን ነው ብሎ ማወቁ መመርመሩ ቀዳሚ ይሁን የምንለው። ሹሙ የወያኔ ኢሃዴግን ሊያድስና ሊያጠናክር መቼም ቢሆን መች የሽግግር ሂደት እንዲኖር ላይፈቅድ ባጭሩ ያለውን ስርዓት ሊቀጥል ማቀዱን ነግሮናል። አመጣጡን ማገናዘብ የኛ ፈንታ ነው። ዝንባሌውም ለመላው ኢትዮጵያ ነው ወይስ አይደለም? የወያኔን የበላይነት በህዝብ የበላይነት ሊተካ ነው ወይስ የራሱን ቡድን ከበላይ ለማድረግ የሚለው ላይም ብዥታ አያሻም። በአካባቢና ዓለም አቀፉ ሁኔታ ላይ ምን እንቅስቃሴና ዝንባሌ እያየን ነው? ፍትህ ራቀችን ወይስ ቀረበች? ለምንስ ሁሉም የፖለቲካ እስረኞች አይፈቱም? ጸረ ህዝብ አዋጆችንስ ጠብቆ መያዝ ምን ይባላል? ከሻቢያ ጋርስ ህዝብ ያልመከረበት ስምምነት ማድረግ ለማን ይጠቅማል? ብዙ ገደሎች አሉ። ለነገሩ የምናየውም ሳር የሚያስጎመጅ አይደለም። በዚህ መንፈስ በቀጣይ ሐተታዎች ሁኔታዎችን ልንቃኝ እንሞክራለን። ገደል ሲዘረዘር ተማርኩ የሚለው ክፍል በሀገር ውስጥም ሆነ በሀገር ቤት በሬሆይ ሁኔታ ውስጥ መገኘቱና በተክለሰውነትም መያዙ ግልጽ ሆኖ ያለ ነው። ይህ ሁኔታ ረጋ ላለ ውይይትና ምርምር አመቺ ድልን አይሰጥም። ስሜትና ጮርቃ ድምዳሜ ይነግስና ገንቢስና ማሳሰቢያ ራሱ በክብረ ነክ ደረጃ የሚወገዝ ይሆናል። የሚፈራ ካለ ጫጫታው አፍን ያዘጋል ብንልም ስህተት አይሆንም። በቅድሚያ ወያኔን ያዳከመውና ወደ ቀውስ የከተተው የህዝብ ትግል ነው። ይህ ደም የተገበረለት መራራ ትግል የአንድ ወይም የሁለት ሰው ወይም ቡድን ትግል ውጤት ተደርጎ መወሰዱ የመጀመሪያ ስህተት ይሆናል። ይህ የታሪክ ብረዛ ያውም የሞቱትና ዋጋ የከፈሉት ሞተው ሳያልቁ የህዝብን ድል ለግለሰቦች በመስጠት ሂደቱን ለህዝብ ሚናና ድምጽ ቅሚያ አዘጋጀው። ተገኘ የተባለውን ለውጥ ምክንያቱና አምጪው የህዝብ ድል መሆኑ እስከታመነ ድረስ የህዝብ ትግልና ፍላጎት ደግሞ የወያኔን አገዛዝ ለማስወገድ እንጂ እድሳት ጥገና አድርጎ በአዳዲስ ሹሞች ስር ለማስቀጠል አለመሆኑ ሊካድ የሚችል አይደለም። ኢህአዴግን አጠናክሬ አስቀጥላለሁ የሽግግር ሂደት አይታሰብ የሚባለውና የግለሰብ ተክለሰውነትና አምባገነን ዝንባሌ የሚሰምንበት ጊዜ እንዲመጣ ከሰዎቹ ውጪ ማንም አልፈለገም። ሁሉን አቀፍ ሽግግር ሂደት ተባለ እንጂ ግለሰብ አሸጋጋሪ ይሁንልን በሚል ህዝብ አልተሰዋም። የኢትዮጵያን ውስብስብ ችግሮች በጋራ በሰከነ ውይይት የሚመለከታቸው ኃይሎችን የሀገር ሽማግሌዎች ሁሉ መፍትሄ መሻትና ወደ ዴሞክራሲያዊ ሽግግርና መንግስት ማምራት ይገባል እንጂ የታገልነውን ጫቅ ነፍስ ዘርተውበት በአዲስ ጭምብል ይቀጥል ዘንድ የፈለገ ኃይል ወይም የህዝብ ወገን የለም። የሹሙ መዘዝ ገደሉ የህዝብን ፍላጎትና ጥያቄ በኔ አውቅላችኋለሁ ረግጦ የራሱን የስልጣን መሰረት ለመጣል መነሳቱ ነው። የሽግግር ሂደት አይኖርም ሲል የሚያጨበጭቡ ምሁራን ጭራሽ የተደናገሩና በአድርባይነት የኢትዮጵያን ጥቅም አሳልፈው የሰጡ ብቻ ናቸው።
ቀውስ የተፋፋመበት ወያኔ በኃይለ ማርያም ደሳለኝ ጊዜ የእስረኛ መፍታት የማዕከላዊ መዝጋት ወዘተ እርምጃዎችን ያበሰረ መሆኑን አልዘነጋንም። አዲሱ ሹም ለፕሮፓጋንዳ ያህል ጥቂት እስረኞችን ፈቶ እነሆ ብዙ ሺዎች አንዳቸውም ያልተፈቱ የኢሃፓ እስረኞችን ጭምር እንደታገቱ አሉ። ለወያኔ ወንጀለኞች አመቺ የምህረት አዋጅ በፍጥነት ሲታወጅ ተረህዝ የሆኑትን አዋጆች ማንሳቱ ላይ ግን የኤሊን ጉዞ ይዘዋል። ኢትዮጵያዊነትና የኢትዮጵያ አንድነት ተገቢ ቦታቸውን እየያዙ ሲመጡ ይህን የሚቀለብሱ አንድነትን የሚጻረሩ ታሪካቸው ጸረ አማራ ጸረ ኢትዮጵያነት የሆኑትን ቡድኖችና መሪዎች ማቀፍ መሾም ማክበር ማስቀደም ከስራው ላይ እየዋለ ነው። አማራና ክርስቲያንን በሚንጫ ያለን ባለጌ የክብር እንግዳ ብሎ መርዙን እንዲረጅ ማፍቃዱ ለውጥ ተብሎ ሊመሰገድ ይቅርና አስፈሪና አሰቃቂ መባሉ ነው ተገቢው። የትግራይ ካርታ የተሰረቁ የጎንደር ወሎ መሬቶችን እንዲጠቀልሉ ያደረጉና የግንጠላ ጸረ አማራ መርሃ ግብርን ያረቀቁትን ሳይቀሩ ወደ ወያኔ ጠረጴዛ ተጋብዘው የመጪው ሴራ ተካፋይ ሆነዋል። አዲስ አበባ ላይ የተቃጣው የነዋሪውን መብት የሚገፍ እርምጃ ሌላ ምሳሌ ነው። የአንድነት ኃይሎች የሚገለሉበት የሚዳከሙበት ሁኔታ እየተመቻቸ እንዳለም ኢሃፓ ራሱ መሰከረ ነው። በርግጥም ያለው ሂደት አማካሪዎች አሜሪካኖች ገንዘብ ሰጪዎች አረቦች በመሆናቸው ህዝብን በግራ ቀኝም ሊያደናግሩና ውል ሊያስተቱት የሚችሉበትን እድል አግኝተዋል። አቅል አሳጥተውናል ብንል ማጋነን አይሆንም። በሐሰት አጉል ተስፋን እሽሩሩ ባዮች አድርገውናል። አገራችን ለአደጋ ስትጋለጥና መብታችን በጠራራ ፀሐይ ሲነጠቅ ምላሻችን ማጨብጨብ መሆኑንም በምጸት ታዝበናል። ምን ነካን ቢያሰኝ አያስገርምም። ገደሉ ብዙ ነው። የአዲሶቹ ሹሞች አመጣጥ ራሱ ገደላ ገደል ነው። ብዙዎች እንዲነሳ ባይፈልጉም ህዝብ ያልመረጣቸው ያው ኢሃዴጎች ተሹመውብናል። ሹም የምንላቸውም ለዚህ ነው። የኛ አይደሉም። በባዕድና በወያኔው መዋቅር የተሾሙብን የተሰየሙብን በመሆናቸው ነው። በህዝብ ፍላጎት መሰረት ስልጣን ለህዝብ ሊያስረክቡ ቀርቶ በእኛው ምርጫ ከፈለጋችሁ ተሳተፉ፣ አለበለዚያ ግን ሁሉን አቀፍ የሚባል የሽግግር ሂደትም ሆነ የዚህ ውጤት መለያ የሚሆን የሽግግር መንግስት አይቋቋምም ብለውናል። በድፍረትና ህዝብ ንቀት ኢትዮጵያ የሚሉትም ማራኪ ንግግርና መደለያ እንጂ በተግባር በተጨባጭ የሚወስዱት እርምጃ ግን አገራችንን ለግንጠላና እርስ በርስ ፍጅት እያመቻቸ ያለ ነው። የወያኔን ዘረኝነትና የበላይነት በሌላ የበላይነትና ዘረኝነት ለመተካት ህዝብ ምንም ፍላጎት የለውም። በኢትዮጵያ በሞላ እየተካሄደ ያለው አሰቃቂ ግድያና የጭካኔ አሳፋሪ ትርኢት የወያኔ ህገ መንግስት ተብዬ እኛ ህገ ወያኔ የምንለው ውጤት ነው። ከፋፋይ ክልሎች በዘፈቀደ የተደረጉ የድንበር ውሳኔዎች፣ በአጠቃላይ ህዝብን እርስ በርስ ግጭት ለመወጠር የተደረገው ሴራ፣ በወያኔ ቀስቃሽነት የተጫሩ ጦርነቶች፣ በተለይም አማራውን ለማጥፋት የተካሄደው ጥቃት፣ ሶማሌና ኦሮሞዎችን፣ ጌዲዮና ኦሮሞን፣ ገሬና ቦረናዎችን፣ በሻካ ሻሸመኔ ቤኒሻንጉል አካባቢ እየታየ ያለው አሳፋሪ ክስተት ሁሉ የወያኔ ህገ መንግስት ተብዬ ፖለቲካ ውጤት ነው። የወያኔ ጸረ ህዝብ ህጎች ይሻሩ ይወገዱ አለ እንጂ ህዝብ የወያኔን ህገ መንግስትና መዋቅር የሚያስከብር ሂደት ይምጣልን ሲል ደሙን አላፈሰሰም። ሌላ ገደል በህዝብና በአገዛዙ መሃል። ወያኔ ዛሬም በስልጣን ላይ እንዳለ ምንም ጥርጥር የለውም። ተዳክመዋል፣ እሰየው። ግን የቆሰለው አውሬ አልተጨረሰም። ወያኔዎች አሁንም ከፍርድ በመቅረብ ፈንታ ይሾማሉ። ተባረሩ የተባሉት አሁንም የወር ደሞዛቸውን መውሰድ ብቻ ሳይሆን ወደ መስሪያ ቢሮአቸውም ይገባሉ። ለፍርድ መቅረብ ያለባቸው ወንጀለኞች ሽፈራው ሽጉጤ፣ ሬድዋን ሁሴን ወዘተ ተሾሙ እንጂ ታስረው ለፍርድ አልቀረቡም። እቴጌ ሙስና በዝርፊያ ቦታ ተሹማለች። ወያኔዎች ፈርተው መቀሌ መሸጉ የሚል የሐሰት ዜና ለህዝብ ሲሰራጭ ወያኔዎች እንዲያውም ያለውን ሁኔታ ሊቀለብሱ መቻላቸውን ሹሞቹ ራሳቸው እያመኑ ናቸው። ወደ ህዝብ ፊታቸውን አዙረው ከግርግር ውጭ የረባ የህዝብ እንድጋፍ ለማግኘት ከመጣር ፈንታ አደጋ መጥቶብናል መልእክቶችን ወደማይሆኑ አቅጣጫዎች አዲሱ ሹመላትን መርጦ ይገኛል። በሽግግር ሂደት ሁሉን አስተባብረን ለሀገራችን ችግሮች መፍትሄ እንፈልጋለን በማለትና ለዚህም በመዋደቅ ፈንታ የቡድንና የግለሰብ ስልጣን ለማጽደቅ የያዙት ጥረት ወደ ገደል እንጂ ትርጉም ወዳለው ለውጥ የሚወስድ ባለመሆኑ የከል መልበሻውና ከንፈር መጠጣው ጊዜ ሊመጣ ዳርዳር እያለ ነው። ይህን ገንቢ አቋም በመያዙና በተለይም የሀገራችንን ሉዓላዊነት እናስከብር ብሎ በመጽናቱ የሀባን አገልግሎት አጥቆት በሚል የተወሰደ ውሳኔ ከትግላችን የሚያግደን ሳይሆን በቆራጥነት የሚያስቀጥለን ነው። አዲሱ ሹም ታሪክ በርዞ ሊያጠቃን የሞከረውንም ህዝብ ታሪክ አረሳምና የሰማት ደም ላይ ሲቀለድ ዝም የሚል አይደለምና በአግባቡ እየታገልንና እያጋለጥነውም ነው። ሁሉን አቀፍ የህዝብን ፍላጎት የሚያሟላ ሂደትን አሽቀንጥሮ መጣልና የህዝብ አለኝታ ሆነው የባጁትን አገር ወዳድና ኢትዮጵያዊ ኃይሎችን ለማግለል የሚደረገው ጥረት ሌላው ሊማሊሞ ነው። ደግመን ወቀሳ ብቻ ሳይሆን ምን መደረግ አለበትንም ማስረድተናል። ችግራችን በአራት ክፍል ሂሳብ ቀመር መፍትሄ የሚያገኝ አይደለም። ወንጀለኛና ነፍሰ ገዳዮችን ለመታደግ ፍቅር ፍቅር ብሎ ማፈሪያዎችን ማስጮህና ማዘፈንም ለኢትዮጵያ ፋይዳ የለውም። ያው የጎዳና አዙሪት ውስጥ ገብታችሁ ቀጥሉ ነው ዋናው መልእክቱ። ስር ነቀል ለውጥን ተቃውሞና የሌለውን ይዘት በመስጠት አስጠልቶ የጠላነውን አገዛዝ ማደሱና ማስቀጠሉ መፍትሄ አይደለም። ለሀገራችንና ለህዝባችን ስንል የገበርነውን ደም ለሁለት ፊደሎች ሰጡ የሚለን ይሹም ስለ ሽግግር ሂደት ያለው ግንዛቤ የተሳሳተ በመሆኑ የተሻለ ግንዛቤ ይዘንድ ታሪክንም እንዳይበርዝ ሰማዕትንም እንዳይሰድብ ስንመክር ወራት አልፈዋል። ሹሞቹ ጆሮአቸው ጭብጨባና ተቅጣጭ ውዳሴ ብቻ እንደሚሰማ በአሁኑ ጊዜ ደምድመናል። አውቆ የተኛን ቢጠሩት አይሰማም ሳንል በስድባቸው ሳንቀየም በሚወስዱት እርምጃ አዝነን ሳንርቅ ለሀገራችን የሚበጀውን በተደጋጋሚ በየመንገዱ ጠቁመናቸዋል። ያሉትንም ገደሎችና በዚያውም ሳሩ የደረቀና የተወለገ ያው የወያኔ ድርቅ መሆኑንም አሳስበናቸዋል። እስካሁን ጆሮ አልሰጡንም። ወያኔ ጆሮ እንዲሰጡን ሲያስገድዳቸው ግን ሰዓቱ ያለፈ መሆኑ አይቀርም። በሚመጣው ለቅሶና ሽንፈት ያው እንደምንገምተው ኃላፊ ሊያደርጉን የሚነሱ እንደሚኖሩ ብንጠብቅም ከወዲሁ ግዳጃችንን ተወጥተናል። አሳስበናል፣ አስጠንቅቀናል፣ ገደሉን እባካችሁ እዩት ብለናል። የሚያስጎመጅ ሳርም የለም አይናችሁን ክፈቱም ብለናል። ከዚህ በላይ የሚጠበቅብን የለም። በቂ ኃይልና ጦር አለን ስለሚሉም የምንልክላቸው ጦር የለም። የላችሁም ብለው የዛሬ 10 ዓመት ያስወገድናቸውን ለመለስ እንስገድ ያሉ አንጃዎችን ሊያቅፉ ሲመርጡም ይሁንላችሁ ብለናቸዋል። የወያኔን ድልና ማንሰራራት ባንፈልግም ሊሆን የሚችልበትን ሁኔታም ጠቁመናቸዋል። ጆሮአቸው ላይ ተኝተው አልሰማም ካሉና በራሳቸው ተክለሰውነት ከሰከሩ ግን ማብረጃው የለንም። ህዝባችን ነቅቶ አገሩን እንዲጠብቅ ኢትዮጵያን አሳልፎ ለጥፋት እንዳይሰጥ መምከራችንን ግን መቼም አናቋርጥም። ጸረ ወያኔ ትግላችን ይፋፋምና ይቀጥል። ኢትዮጵያ በዘረኞችና ገንጣዮች አትቸነፍም። ገደሉ ለመራቅ በወያኔ ላለመቸነፍ አዲሱ ሹም ያልደበት ሁኔታ በጣም አነጋጋሪ ሆኖ መገኘቱ በደጋፊዎቹ ጭምር እየተነሳ ያለ ጉዳይ ነው። ወያኔዎች በቁጥጥር አስገቡት፣ በየቦታው ህዝብ ሲፈጅና ሲያልቅ ከባዕድ ሀገር የመጡ የጥላቻ ቃልቾች ሲባርቁ ያዲሱ ሹም ምን ነው ድምጹ ጠፋ? ወያኔ ወደ የበላይነት ቦታው በለሆሳስ ተመለሰ? መሰል ጥያቄዎች እንዳሉ ሆነው መደረግ ያለበትን አሁንም ቢሆን ማመልከቱ በጎ ይመስለናል። በቅድሚያ ወያኔ ባጠመደብን ፈንጆች በየቦታው ህዝብ በእርስ በርስ ግጭቶች እየደማና እየሞተም ነው። ያውም ባስተካከይ ሁኔታ ይህን ክስተት በእንጭጩ ለማስቆም የወያኔ ስርዓት ይወገድ የሚለውን የህዝብ ድምጽ አልሰማ ብሎ አዲሱ ሹም ለቀውሱ የበኩሉን አስተዋጽኦ አድርጓል። ይህን ቀውስ ተገቢውን ቦታ ሰጥቶ ማድረግ ይገባ የነበረው ግጭቶች ባሉበት ሁሉ የሀገር ሽማግሌዎችን፣ የሃይማኖት መሪዎችን፣ የሲቪክ ማህበራት ተወካዮችን፣ የሚመለከታቸው ቡድን ድርጅት ተወካዮችን ወዘተ ሰብስቦ መፍትሄ መሻት ነበር። የራሳቸውን ህግ ጥሰው ወታደር ለማስተማራት ወይም ወያኔ አገሪቱን ሲያመስ ዝም ብሎ ከመያዝ መወሰድ ያለበት የሰላም እርምጃ ለማንም ግልጽ ነው። በሁሉም መስክ ለአዋቂዎችም ሳይቀር መደስኮር ወዳጁ ሹም እንዴት ጭራሽ ሆኖ ጸጥ ይላል? ወጣም ወረደም ግን ዛሬ አብዩ ትኩረት የእርስ በርስ ግጭቶችን ማስቆም መሆኑ ግልጽ ነው። በዚህ መስክ አዲሶቹ የለንም አላየንም አልሰማንም ሲሉ መታዘብ ግን ቢቀርብን የሚመረጥ ነው። የመለሰን ሙታመት ማክበር ሳይሆን የወገኖቻችንን መገደል ለማስቆም ቅድሚያ መስጠቱን በተገባ ነበር። ቀደም ሲልም የዚህ አይነት ግጭቶች መከሰት ሊታይ ሊከሰት ይችል በነበረበት በሀገር ቆይቶ ጉዳዩን ሳይፈነዳ ማስቆም ሲገባ መፍትሄ መፈለግ ሲገባ ሹሙ ኢሱ ኢሱ ማለትና ወደ አሜሪካ ተጉዞ በጭብጨባ መሞቀን ፈልጎ ሲባዝን መከረሙን ማንም ዛሬ ደግፎ የሚነሳ የለም። የሹሙ ኃላፊነት የህዝብን ደህንነት መጠበቅና ለብይ ችግሮች መፍትሄ ለመስጠት መዋደቅ ሲሆን ይህ አልተደረገም። አሁንም ምላሻቸው ጸጥታ ነው። የወያኔ የመበጥበጥ ተደቆ ተጧጥፎ እየቀጠለ ነው። የኃይሉ እርምጃ ይቅርና በሰላሙ መንገድ መፍትሄ በቅድሚያ ይፈለግ እንላለን። የወያኔ የብጥብጣ ስምሪት ባጭር ይቀጭ እንላለን። የፈሩት ይደርሳል የጠሉት ይወርሳል እንደተባለው አይሁን ባይሆን ያልነው የሆነ ስጋታችንን ጨምሮብናል። ወያኔ ቁስሉን ልሶ እንዳንሰራራ የህዝብ ፍላጎት የሆነውን የሽግግር ሂደት በአስቸኳይ እንጀምር ብንል ሰሚ ጠፍቶና የግል ስልጣን ተፈልጎ የወያኔ ህግ ህገ መንግስታችን ተብሎ የወያኔውን ፍጡር ኢህአዴግን እናድስና እናስቀጥላለን ተብሎም ለወያኔ አመቺ ሁኔታ ተፈጥሮለት እነሆ የበላይነቱን ይዞ ያንሰራራ ተነስቷል። የፈራነው የድል መቀማት የጸያፉ ስርዓት መቀጠል እውን ሊሆን ቀና ቀና ብሎብናል። ለመለስ ሙታመት ተጎትቶ የተወሰደው አዲሱ ሹም ቁመናውም ሳይቀር ሽንፈትን አመላካች ሲሆን መሄድ የነበረበት ድሬዳዋ፣ ጅጅጋ፣ ጌዲዮ፣ ቴፒ ወዘተ ለመሆኑ ምንም ክርክርን የሚጠይቅ አይደለም። በበላበት ይጮሃልን ነው እያየን ያለነው። ለዘላቂ ጸረ ወያኔ መፍትሄው ደግሞ ሁሉን አቀፍ የሽግግር ሂደት ይጀመር ያልነው ሰሚ ባያጣና የአዲሱ ሹም ቡድንና አጫፋሪዎች የሽግግር ሂደት አያስፈልግም ብለው የገለማ ጫጫታቸውን ባያሰፍኑ ኖሮ ዛሬ በአስቸኳይ መጀመር ያለበት እንቅስቃሴ ሁሉን አቀፍ የሽግግር ውይይትን መጀመር ነበር። አሁንም ይህ መደረግ አለበት። ሁሉን የፖለቲካ እስረኛ መፍታትና ጸረ ህዝብ አዋጆችን መሻር ከምንለው ጋር ጊዜ የለንም ወዘተ ምክንያቶች በደርግም በመለስም ሲባሉ የሰማናቸው ማደናቀፊያዎች ስለሆኑ ማንም ጆሮ የሚሰጣቸው አይደሉም። ለኢትዮጵያ ህልውናና አንድነት አሉታዊ ሚና ያላቸውን ወይም እንደ ድርጅት ሲቆጠሩ የአንድ እጅ ጣት የማይሞሉትን ጋብዞ ማንጫጫቱን ትቶ ሚዛንና ክብደት ያላቸውን ኢትዮጵያዊ ድርጅቶችን በሂደቱ ለማሳተፍ ጥረት ቢደረግ የተሻለ ይሆናል እንላለን። ይህ ግን አልተደረገም። አዲሱ ሹምና ቡድኑ በዙሪያው እየተሰበሰቡ ያሉት የአሶሳ በደኖ ነፍሰ ገዳዮችን፣ የደርግ ሽብርተኞችን፣ አማራና ክርስቲያንን በሜንጫ ባዮችን መሆኑ በይፋ ታይቷል። ወያኔ የመጣበትን የህዝብ ቁጣ ሰኝቶ አያሳልፍም። ቢያደባም አልሞተም ላልነው ሁኔታውና ቀጣዩ ክስተት ሚስጥር ስላልሆነ ከግርግሩ ጠርዝ ከጫጫታው ጎን ወገን ሳሩን ሳታይ ገደል እኮ አለ ብለን ለማሳሰብ ጥረናል። በጥብቅና በምሬት ያወገዙንና ለሹሙ የሰገዱና ያጨበጨቡ ጥቂት አልነበሩም። ቁጥራቸው ዛሬ በተጨባጭ ሁኔታ ቢቀንስም ጠፉ ተነኑ ማለትም አንችልም። ሃይማኖትን መሰረት ያደረጉ ክፍሎች ሹሙን በዚህ ብቻ ደጋፊ ናቸው። የወንጀለኛውን ታምራት ላይና የኮሎኔል ጎሹን ጩኸት ያጤኗል። ፀረ ህዝብ አዋጆችን ለመሻር ሆነ ሁሉን የፖለቲካ አስረኞች ለመፍታት ሙስና ያቆሸሻቸውን ወያኔዎች ለማሰርና ገንዘባችንን ለማስመለስ ለመጣር የወያኔ ኢህአዴግን ስርዓት የሚነዱ ወሳኝ እርምጃዎችን ለመውሰድ ጊዜ ነበር። አልፏልም። ገኛው ፓርላማ ተብየ ተቋም ለወያኔ ወንጀለኞች ምህረት የሚያስሰጥ ህግ ሲያወጣ ይህን ሁሉ ያደርግ ዘንድ ያው መታዘዝና ማድረግ ይችል ነበር። ያልሆነው አዲሱ ሹምና ጓደኞቹ ለመሰረታዊ ለውጥ የመጡ ሳይሆኑ ስርነቀል ለውጥ ትግል ያደናቅፉ የተመረጡ በመሆናቸው ያለውን ግፈኛ ፍራት በተወሰነ ደረጃ ጠግነው ሊያስቀጥሉ የተነሱ በመሆናቸው ነው። ሹሞቹ ራሳቸው በተደጋጋሚ የነገሩን የተናገሩት በመሆኑ አልሰማ ያሉት ጆሮዎች ይወቀሱ እንጂ አላወቅንም ነበር ማለቱ የሚያዋጣ አይሆንም። የሽግግር ሂደትና የሽግግር መንግስት ምስረታ አማራጭ የላቸውም። የወያኔን አገዛዝ ከነቁስሉና ግፉ ልንቀጥል ፈላጊ እስካልሆን ድረስ። ለዚህም ነው አዲሱ ሹም ዛሬ የተያዘውን መንገድና ምርጫ ትቶ በህዝብ ፍላጎት መሰረት መንቀሳቀስ መወሰን ማበር ማስተባበር ቢመርጥ የተሻለ ይሆንለታል የምንለው። ሹሙ በማያውቀው ታሪክ ሊዘልፈን ሲሞክር የተደመጠ በመሆኑ እሱም አጫፋሪዎቹም የተመክሮን ድምጽ ያዳምጣሉ የሚል ከባድ ግምት ባይኖረንም መባል ያለበትን አስመዝግበን መገኘቱ ታሪካዊ ብሔራዊ ግዳጃችን ነው። ሁሉም የፖለቲካ እስረኞች ይፈቱ። ፀረ ህዝብ አዋጆች ይሻሩ። የሽግግር ሂደት ሁሉን አቀፍ በሆነ መንገድ ይጀመር። ኢትዮጵያዊነት የበላይነቱ ይጠበቅ። ከሁሉም በፊት ግን ወያኔ የጫረውን የደም መፋሰስ ለማስቆምና የጠባብ ጽንፈኞችን እንቅስቃሴ ለመግታት ትኩረት ሰጥቶ መንቀሳቀስ የግድ ይሆናል። ለአረመኔው መለስ ዜናዊ ሞት ራስን ከመድፋት የሚቀድም ግዳጅ ነው። ይህን ስንል አዲሱ ሹምና ጓደኞቹ የተኩራሩበት የበላይነት እየተነነ መሆኑን ስተንም አይደለም። ወያኔ ቀስ በቀስ ቁስሉ እያገገመ በገዋ ላይ ተንሳፎ ሲቧርቅ የከረመውን ሹም ወደሚፈልጉት አዘቅት ሊያወርዱት መድረሳቸውን ሁሉም ዜጋ ሊገነዘበውና የወያኔን የበላይነት ለማክሸፍ መነሳት ይገባዋል እንላለን። ወገንን በመጨፍጨፍ ግን የወያኔን እቅድ እናሟላለን እንጂ ፋይዳ አናገኝም። ጥላቻና ድፍረታችን ወያኔን በማስወገድ ላይ መሆን አለበት። ወያኔም ስንል ሁሉን የትግራይ ተወላጅ ከወያኔ አንድ አድርጎ መነሳቱም መደምደሙም ስህተት መሆኑን መገንዘብ አለብን። የህዝብ ድጋፍን ያጣ በስልጣን ሊቀመጥም ሊቆይም የሚችል አይደለም። የህዝብ ድጋፍ ደግሞ ከግርግር ድጋፍና ከመንጋ ሃይሃይታ የተለየ ነው። በመሆኑም የሽግግርን ሂደት በማስፈን የህዝብን ዘላቂና ጽኑ ድጋፍ ማግኘቱ ላይ ቢተኮር ይጠቅማል ብለን እንመክራለን። ከገደሉ አፋፍ ላይ ነን። ወደ ኋላ ጎትቶ ሊያድነን የሚችለው የህዝብ ክንድና የህዝብ ድጋፍ ብቻ ነው። ኃይል የህዝብ ነው እንዲሉ ወደ አምባገነንነት መጓዙ ለወያኔ ያመቻል? አይሳካም፣ ግን ህዝብን ያርቃል። ፀረ ወያኔ ትግላችን ሳይደናቀፍ ይቀጥል። ህዝባዊ መንግስት ለኢትዮጵያ ህዝብ።